ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን፣ ሁለተኛውን ክፍል የምሽት ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። በስዊድናዊው ዶክተር ሃራልድ ናይስትሮም ተደርሶ በዶክተር ገበየው ተፈሪና በደስታለኝ ዓለሙ የተተረጎመውን የተደበቀው ማስታወሻ ታሪካዊ መጽሐፍ ትረካ ክፍል 7 አሰምተን የተቀላላ ፕሮግራማችን ፍጻሜ ይሆናል።
የሱዳኑ ፕሬዝዳንትና የወያኔ ጠቅላይ ሚኒስትር ተብዬ በጸጥታ፣ በወታደራዊ፣ በኢኮኖሚና በፖለቲካ ጉዳዮች ላይ ተነጋግረው በጋራ ለመስራት ስምምነት ላይ ደርሰዋል ተብሏል። በተለይ በጸጥታው ጉዳይ ያንዱ መጎዳት የሌላው መጎዳት መሆኑን ተማምነው የበለጠ ኃይላቸውን ለማስተባበርና ለማቀናጀት ተስማምተዋል። የአሁኑ የበሽር ጉዞም ሆነ የተደረገው ስምምነት መልእክቱ ለግብጽ ሲሆን ሁለቱ አገሮች በሁሉም መስክ ተስማምተው የጋራ አቋም ያላቸው መሆኑን ለማሳየት ነው ተብሏል። ግብጽ በአባይ ግድብ ምክንያት ከወያኔ ጋር ውጥረት ውስጥ መግባቷ የሚታወቅ ሲሆን በግብጽና በሱዳን ወሰን ላይ ባለው የኃይላብ ትራያንግል የይገባኛል ጥያቄ ምክንያት ግብጽና ሱዳንም ተቃቅረው ይገኛሉ። የወያኔ የማዕከላዊ ስታቲስቲክስ ኤጀንሲ በሰጠው መግለጫ የምግብ ዋጋ እየጨመረ መሆኑን ገለጸ። ኤጀንሲው በመጋቢት ወር የምግብ ዋጋ 9.6% ማደጉን ይግለጽ እንጂ ትክክለኛው አሃዝ ከዚህ በጣም የጨመረ መሆኑ ይታወቃል። የምግብ ዋጋ መጨመር ድርቅ ባለባቸው አካባቢዎች ያለው የምርት መቀነስ አንዱ ምክንያት ቢሆንም በወያኔ አባላትና በተባባሪዎቹ አማካይነት ወደ ውጭ የሚላከው የጥራጥሬና የሌሎች የእህል አይነቶች መጠን በከፍተኛ ደረጃ በመጨመሩ መሆኑም ታዛቢዎች ይገልጻሉ። ህዝባዊ አመፁን ተከትሎ የታወጀው አፋኝ አስቸኳይ ጊዜ አዋጅ የአገሪቱን ኢኮኖሚ ክፉኛ እየጎዳ መሆኑን የምጣኔ ሀብት ባለሙያዎች ገልጸው የአዋጁ መራዘም ሁኔታውን ይበልጥ ያባብሰዋል እንጂ ችግሩን አይፈታውም ብለዋል። ህዝባዊ አመፅ ወዲህ በተለይ የቱሪስት እንቅስቃሴና በፋብሪካ ምርት የማምረት ስራዎች ክፉኛ የተጎዱ ሲሆን ከእነዚህ እንቅስቃሴዎች ጋር የተያያዙ ስራዎችም ችግር እየደረሰባቸው መሆኑ ታውቋል። የአስቸኳይ ጊዜ አዋጁ ቀውሱን ከማባባስ በስተቀር ለችግሩ መፍትሄ ሊሆን አይችልም የሚሉ ወገኖች በአመፁ ለተነሱ ጥያቄዎች መልስ ሊገኝ የሚችለው የአምባገነን አገዛዝ ሲወገድና የህዝብ መብት ሲከበር ብቻ ነው ብለዋል። ረቡዕ መጋቢት 27 ቀን በሶማሊያ ዋና ከተማ በመቋድሾ ውስጥ ከጸጥታው እንዲሁም ከወጣትና ስፖርት ሚኒስቴር መስሪያ ቤቶች አጠገብ በሚገኝ አንድ ሬስቶራንት አጠገብ መኪና ውስጥ የተጠመደ ቦምብ ፈንድቶ ቢያንስ 7 ሰዎች የገደለ መሆኑና በርካታ ሰዎች ያቆሰሉ መሆኑ ተሰምቷል። ሬስቶራንቱ በከፊል የወደመ መሆኑም ታውቋል። ለጥቃቱ እስካሁን ኃላፊነት የወሰደ አካል ባይኖርም የአልሸባብ ታጣቂዎች መሆናቸውም ተገምቷል። አልሸባብ የአዲሱን ፕሬዝዳንት አስተዳደር ማውገዙ የሚታወቅ ሲሆን ይህንን ጥቃት ያካሄደው አዲሱ አስተዳደር መሰረት ሳይዝ ለማናጋት ነው በሚል ሁኔታውን የሚከታተሉ ወገኖች እየተናገሩ ይገኛሉ። ሐሙስ መጋቢት 28 ቀን በጋምቢያ የሚካሄደው የምክር ቤት አባሎች ምርጫ አገሪቱ ወደ ዲሞክራሲ አስተዳደር መሸጋገሯን ጠቋሚ ነው የሚሉ አስተያየቶች እየተሰጡ ናቸው። ላለፉት 22 ዓመታት በያያ ጃሚያ ለአምባገነን አስተዳደር ስር የነበሩት 1.8 ሚሊዮን የጋምቢያ ዜጎች ሐሙስ ነጻና ፍትሃዊ በሆነ መንገድ ተወካዮቻቸውን ይመርጣሉ ተብሎ ይጠበቃል። ሚስተር ባሮን ወደ ስልጣን ለማምጣት ተባብረው የነበሩት 8 ፓርቲዎች በነገው ዕለት የሚወዳደሩ ሲሆን በመካከላቸው ልዩነት የተፈጠረ መሆኑም ይነገራል። በጋራ ተባብረው ሊወዳደሩ በሚችሉበት ስልት ላይ ስምምነት ሊያደርጉ ባለመቻላቸው ልዩነታቸው እየሰፋ መሄዱ እየተነገረ ከመሆኑም በላይ አንዳንድ ሰዎችም ስጋት ላይ ይጣላቸው መሆኑን ይታወቃል። በተለያዩ ጉዳዮች ላይ ውሳኔ ማስተላለፍ ስልጣን ያለው የአፍሪካ ብሔራዊ ኮንግረስ የአመራር አካል ሚስተር ዙማ ከስልጣን እንዳይወርዱ የወሰነ መሆኑ ታወቀ። የአመራር አካሉ ሚስተር ዙማ ከስልጣን እንዲወርዱ በተለያዩ ተቋማትና በአንዳንድ የፓርቲው የበላይ የባለስልጣን ጭምር የቀረቡትን ጥያቄዎች ወደ ጎን በማድረግ ሚስተር ዙማ በስልጣናቸው እንዲቆዩ ወስኗል። የፓርቲው አካል ሚስተር ዙማ በካቢኔ ሚኒስትሮቻቸው ላይ ያደረጉት ሹምሽር ከተገቢው አካሎች ጋር ተመካክረው አለማድረጋቸው ድክመት መሆኑን አምኖ የተቀበለ ቢሆንም ይህ ስህተት ግን ዙማን ከስልጣናቸው ለማስወገድ በቂ ምክንያት አይደለም ብሏል። ተቋሚ ፓርቲዎች ሚስተር ዙማ ከስልጣን እንዲወርዱ የሚጠይቁ ህዝባዊ ሰልፎችን ለማድረግ ያቀዱ ሲሆን የሀገሪቱ ምክር ቤት በፕሬዝዳንቱ ላይ የእምነት ማጣት ድምፅ እንዲደረግ ያቀደ መሆኑም ታውቋል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
የተደበቀው ማስታወሻ የ1928 1929 ዓመተ ምህረት የኢትዮጵያና ኢጣሊያ ጦርነት መዘክር በዶክተር ሃራልድ ናይስተሮም ተጻፈ። ትርጉም በዶክተር ገበየው ተፈሪና ባቶ ደሳለኝ አለሙ። ሁለተኛ እትም ጥቅምት 2007 ዓመተ ምህረት። ክፍል 7 ምዕራፍ 12 ቁስለኞችን ማከም ታህሳስ 6 ቀን በንዳባጉና የተደረገው ጦርነት ምዕራቡን የትግራይ ክፍል ከጣሊያኖች ቀኝ ግዛት አስለቅቋል። ገና በሰቲት አካባቢ ነው የተባለው ግን ድንገተኛና ኃይለኛ ጥቃት ያካሄደው የኢትዮጵያ ጦር ሌሎች ባዲያቦ ሽሬና ዛና የሚገኙ 6 የጣሊያን የጦር ካምፖችን አስጊ ሁኔታ ፈጥሮባቸዋል። ስለዚህ ጣሊያኖቹ በ7 ማታውኑ ጓዛቸውን ጠቅልለው በጥንቃቄ ወደ ዋናው ካምፕ አክሱም ገቡ። በኢትዮጵያውያን በኩል የደረሰው ጉዳት ግን ከፍተኛ ነበር። 382 ሰዎች ተወዳጁንና ጀግናውን ፊታውራሪ ሽፈራውን ጨምሮ ሞተዋል። 256 ሰዎች ደግሞ ቆስለዋል። ኢትዮጵያውያን ለህይወት ስለማይሳሱ ከተገኘው ውጤት ጋር ሲወዳደር ጉዳቱን የከፋ አላደረጉትም። በችኮላና በድንቁርና ታንኮችን ባያጠቁ ኖሮ የደረሰው ጉዳት ከዚህ ያነሰ ነበር። ያም ሆኖ በዚህ ሁኔታ ትልቅ ድል ነው ያገኙት። ለድፍረት የሚሆን የጦር ልምድም አገኙ። እነዚህ ጭራቆች ታንኮችን ማለት ነው ሊደፈሩ የሚችሉ መሆናቸውን ተገነዘቡ። በጣሊያኖች በኩል ደግሞ 7 መኮንኖች፣ 23 ነጭ ወታደሮች፣ 48 የኤርትራ ተወላጅ መኮንኖችና 127 ባንዳ ወታደሮች ሞተውባቸዋል። የቆሰሉት ቁጥር 30 ብቻ ነው ተብሎ የተመዘገበው። በዚህ የተሰጠው ቁጥር አጠራጣሪ ነበር፣ ምክንያቱም 51 የነጭ ወታደሮች ሜዳው ላይ ሞተው ተገኝተዋል። ስንቶቹ መኮንኖች እንደሆኑ ማወቅ አይቻልም ነበር፣ ምክንያቱም ልብሳቸው ስለተወሰደ ራቁት ነበሩ። ልብስ በጣም ተፈላጊ ነበር። ሁሉም ሞተው የተገኙት ኢትዮጵያውያን የጦርነት ዕለት ማምሻውን አጠገብ ባለ ቤተ ክርስቲያን በዘመድና ወዳጆቻቸው ተቀበሩ። የፊታውራሪ ሽፈራው የንስሐ አባት ከዚያ ወዲህ አልታዩም። የተወሰኑ ወታደሮችን የፊታውራሪ ሽፈራውን አስከሬን እንዲጠብቁ ከጠየቁ በኋላ ጦርነቱን ተቀላቅለው በዚያው ወድቀዋል። ብዙ ንብረት ደግሞ በድል አድራጊዎች እጅ ወድቋል። 7 ታንኮችና 4 መኪኖች ብትንትናቸው ወጥቷል። 2 ስለተገለበጡ ማንቀሳቀስ አልተቻለም። 3ኛው ግን አጠገብ ወዳለ ሰፈር ተወስዶ የ19 ዓመቱ ጣሊያናዊ እንዲነዳው ተገዷል። አራኪዎቹ የተማረከውን ወታደር ይዘው በሰፈሩ ላሉ ሴቶች በማሳየት እየተዝናኑ ነው። ይህ አስፈሪ ብረት እየተንኳኳ በሰፈር ሲያልፍ ያዩ ሴቶች ጀግኖቻቸውን በልልታ ተቀበሏቸው። አንድ የግል አውቶሞቢልም በከፊል ተጎድቷል። መኪናው የራሱ ታሪክ አለው። የቆየ የፎርድ መኪና ሞዴል ቲ በስዊድን ዋና ከተማ ስቶክሆልም የተገዛ ነበር። ሚስዮናዊ አባ አንደርሰን መኪናውን በመላ አውሮፓ ኢጣሊያ ድረስ ከቤተሰቦቹ ጋር ነርቶ ከወሰደው በኋላ በመርከብ ወደ ግብጽ ተልኮ ከግብጽ ደግሞ እየነዳ ወደ ኤርትራ ይዞ ዘልቋል። በኋላም ወደ አድዋ እንዲዛወር ሲታዘዝ መኪናውን እስከ ድንበሩ ድረስ እየነዳ መጣ። ከዚያ በኋላ መንገድ ስላልነበረ ማቆም ነበረበት። በዚያን ጊዜ አዛዡ ራስ ስዩም መንገድ እንዲሰራ ትዕዛዝ ሰጡ። ያማ በማዕከላዊ መንግስት በአዲስ አበባ ክልክል ነው ተባለ። የቫይኪንግ ደም ያለበት አባ አንድሪያስ ግን በዚህ ማቆም አልወሰነም። ስለዚህ ሰዎች መኪናውን እንዲሸከሙ ጠየቀና ከአካባቢ ወደ ሺ የሚቆጠሩ ገበሬዎች ተሰበሰቡ። 50 ኪሎ ሜትር የሚሆነው መንገድ በሚጮሁና በሚዘፍኑ ገበሬዎች ተከሻ ከተጓዘ በኋላ የመጀመሪያው መኪና አድዋ ውስጥ በዚህ መልክ ገባ። ይህ ታሪክ እየተነገረን በሰፊው ጦርነት በተካሄደበት መሬት አቋርጠን አለም ብዙ ጊዜ ነው የወሰደብን። ብዙ ጊዜ ደግሞ ከጣሊያን አውሮፕላኖች መደበቅ ነበረብን። በየቦታው ሬሳ ነበር። በቅሎና ፈረስ ግመልን ጨምሮ ከጥቁርም ከነጭ ሰው ሬሳ ጋር ተደባልቆ ወድቋል። ኢትዮጵያውያን ጠላቶቻቸውን አይቀብሩም። በተለይ ከነሱ ውጭ ሌላ ዝርያ ወይም ሌላ ሃይማኖት ከሆነ የሚቀፍ ሽታ አየሩን ሞልቶታል። የመጨረሻውን ታንክ እንዳየን ወደ ደቡብ አቅጣጫ መንገዳችንን ቀይረን የቆሰሉ ወታደሮች ወዳሉበት ካምፕ ሄድ። ቦታው ልንደርስ ትንሽ ሲቀረን ከጫካው መሃል ጎራዴ የያዘ ሰው ድንገት እየሮጠ ወደኛ መጣ። አሃ እኛ በእግራችን ይህን ያሳማ በፈረስ ይሄዳል አሳየዋለሁ። ጣሊያናዊ ነው የመሰልኩት። ከዛም በላይ እስረኛ። ወዲያውኑ ሽጉጤን መዘዝኩ። የታጠቀ እስረኛ ነው እንዴ ይዛችሁ የምትዞሩት? አለ በመገረም። ቀኛዝማች ንጋቱ በመካከላችን ገቡና ማን እንደሆንኩ ነገሩት። ሰውየውም ጉልበቴን ሳመና ይቅርታ እንዳደርግለት ጠየቀ። ሰው እንዴት አድርጎ ነው ከእነዚህ አይነት የአዋቂ ልጆች ላይ ቂምስ ወይም ጠላትነት የሚይዘው? ካምፕ ውስጥ ስንገባ የቁስለኛው ካምፕ ማለት ነው፣ ሽማግሌው ፊት አውራሪ ነጋሽ ከነበሩበት ዋሻ ወጥተው ተቀበሉኝ። የጣሊያን የወታደር የብረት ቆብ አናታቸው ላይ አድርገዋል። ቆቡ ላይ የተጻፈውን ምልክት ሳስተውል አዩኝና የብረት ቆብ የጣሊያን ጀነራል ነው፣ በምልክቱ እንደምታየው ከእጄ ሳያመልጥ ደርሼ ጉሮሮውን ቆረጥኩት። የጀነራል ነው የተባለው ምልክት ሳየው የሬዲዮ ሰራተኛ ነው የነበረው። ነገር ግን ነገሩን ላለማበላሸት ስል ሰውየውን እንኳን ደስ አለዎት አልኳቸው። ዋሻው ውስጥ ምግብ ተዘጋጅቶ ነበር። ብዛት ያለው የአተር እሸት አምጥተው ፊታችን አስቀመጡ። አተሩን እየፈለፈልን ስንበላ ሽማግሌው ነጋሽ ሐሳብ የገባቸውና የተጨነቁ ይመስላሉ። ምን እንደሚያስጨንቃቸውም ጠየቅኳቸው። አንድ ያላቸው ልጅ በጽኑ ቆስሏል። ለምን ቀደም ብለው አልነገሩኝም? ትንሽ አረፍ ሳትል ላስቸግርህ አልፈለግኩም። ወዲያውኑ ወደ ቆሰለው ሰው ይሄድ። አሳዛኝ ሆኖ ልጃቸው የመጨረሻ ሰዓቱ ላይ እንደነበረ ግልጽ ነው። እንደ ቆሰለ ብዙ ደም ስለፈሰሰው ደክሟል። ደሙም መመረዝ ጀምሯል። ማድረግ የምንችለውን ሁሉ አደረግ። ሌላው ቢቀር ጥሩ አልጋ ላይ አርፎ ነበር። ጥቂት ቆይቶ ደግሞ ቁጥራቸው በርከት ያሉ ሰዎች በዋሻው መግቢያ በር ላይ ተሰበሰቡ። ሐኪሙን ማየት ይፈልጋሉ። መልኩ ምን እንደሚመስል፣ የፀጉሩ ቀለም ትልቅ ነው ወይስ ትንሽ፣ ደግሞስ ምንድን ነው የለበሰው የመሳሰሉት መልኩን ማወቅ ይፈልጋሉ። ምክንያቱም በኋላ ቁስለኞች አካባቢ ሲሄድ ሰው እንዳይገለው ነው። ቁመቴ 6 ጫማ ከ2 ኢንች ነው። ለመለየት ይረዳቸዋል። ምክንያቱም በእነሱ አስተሳሰብ ጣሊያኖች ቁመታቸው አጭር ነው። በራሳቸው ቋንቋ መናገር ሲጀምር በመካከላችን የነበረው መከለያ ተወገደና እንደ ወንድማቸው አድርገው አዩኝ። ሁሉም ዋሻዎችና ቁጥቋጦዎች በወታደሮች ስለተያዙ ለእኔ ማረፊያ የሚሆን ቦታ ማግኘት አስቸጋሪ ነበር። እውነት ነው ብዙዎች አብሬያቸው እንደሆን ጋብዘው ነበር፣ ግን በብዙ ምክንያቶች ይቅርብኝ ብያለሁ። በመጨረሻ ሜዳ መካከል ላይ ወዳለ ባዶ የገበሬ ቤት ለመሄድ ወሰነ። ሶስት በጥሩ ሁኔታ የነበሩ ጎጆዎች ነበሩ። ሶስቱን ለመኖሪያ፣ ለቀማስቀመጫና ለማከሚያ ቦታ ማድረግ ይቻላል። በተጨማሪ ያስተዋልኩት ነገር ቢኖር ኢጣሊያን አውሮፕላኖች የሚጠረጠር ነገር ካላዩ በስተቀር ጎጆዎች ላይ ቦምባ ይጥሉም ነበር። በቅጠል የተሰራ ጎጆ ቆመ። ለታካሚዎች እንደ መቆያ ክፍል መሆኑ ነው። ሰዎች ከፊት ለፊት ሜዳ ላይ እንዳይሰባሰቡ ዘቦች እንዲቆሙ ተደረገ። መሃል ጦርነት ላይ ስላለው የቀይ መስቀል ባንዲራ መስቀል ትክክል ነው ብዬ አላሰብኩም። እንዲያውም ለጣሊያን አውሮፕላኖች የኢላማ ምልክት መስጠት ይሆናል። እንግዲህ በዚህ ሁኔታ አውሮፕላኖችን ሳልፈራ መድፈሬ በአንዳንድ ወታደሮች ዘንድ ደፋር ሰው የሚል ሙገሳ አስገኝቶልኛል። በሌሎች ዘንድ ግን ከሞኝ ነው የተቆጠርኩት። በቀን ብርሃን 30 ሰዎች ብቻ ደፍረው ለሕክምና መጡ። በዚህ ምክንያት ስራዬን በሚከተለው ሁኔታ አደላደልኩ። አንድ የመጀመሪያ የታመሙ ሰዎች ማያ ጊዜ ከጧቱ 11 ሰዓት እስከ ጧቱ 1 ሰዓት ድረስ። ሁለት ከአንድ ሰዓት እስከ ጧቱ 4 ሰዓት ማረፊያ ጊዜ። በዚህ ሰዓት ቁርስ የምበላበት፣ የሕክምና መሳሪያዎችን የምቀቅልበትና ለሚቀጥለው ስራ ክሊኒኩን የማዘጋጅበት ጊዜ ነው። ሶስት ከአራት ሰዓት እስከ እኩለ ቀን 6 ሰዓት መንቀሳቀስ የማይችሉ በየዋሻው ያሉ ቁስለኞችን እየዞርኩ የምጎበኝበትና ቁስላቸውን የማክምበት። አራት ከስድስት ሰዓት እስከ ዘጠኝ ሰዓት የምሳና የእረፍት ጊዜ። አምስት ከዘጠኝ እስከ ምሽቱ አንድ ሰዓት ህሙማን የሚታዩበት ጊዜ። ከዚያም ቀጥሎ እስከ ምሽቱ ሶስት ሰዓት ተጨማሪ ህሙማን የሚታዩበት ጊዜ ሆነ። ሁለት ትልልቅ ፋኖሶች ቀዶ ሕክምና ለማድረግ በቂ ብርሃን ይሰጡ ነበር። ለብቸኛ ዶክተር ከሶስት ያገሩ ተወላጅ ረዳቶች ጋር ብቻ መስራት የሥራ ጫናው በጣም ከባድ ነበር። ሁሉን የሚያስፈልግ ነገር ለማድረግ አስቸጋሪ ነበር። በተጨማሪ በቂ እንቅልፍ ማግኘት አልቻልኩም። በማረፊያ ሰዓቶች መተኛት ብፈልግም በጣም ታሟል በሚባል በሽተኛ ምክንያት እቀሰቀሳለሁ። በቀን እንዳልተኛ ደግሞ በአውሮፕላኖቹና በቦምቦች ፍንዳታ ድምፅ ድንገት እነቃለሁ። ያም ሁሉ ሆኖ ብዙ የሚያስገርሙ ብዙም የሚያስቁ ሁኔታዎች ስለነበሩ ብቸኝነቱ እንደሚቻል እንዲሆን ረድቷል። ለምን እንደሆነ በማይገባኝ ምክንያት በመትረየስ ጥይት መቁሰል እንደ ክብር ይቆጠር ነበር። እኔ ቁስሉ ከጠመንጃ ነው ወይም ከቦምብ ፍንጣሪ ነው ብዬ ብናገር ከስድብ ነው የሚቆጠረው። ሐኪሙ ምንም አያውቅም እባላለሁ። ቁስሉ ከመትረየስ አይደለም ብዬ ከተናገርኩ አንዳንዶች መታከሙን እምቢ ይላሉ ወይም ተከታታይ ሕክምና አያደርጉም። አንድ ሰው በፍንጣሪ ተመቶ የተለያየ ሰውነቱ ክፍል ላይ 10 ቦታ ቆስሏል። ሳላስበው ሰውየውን እድለኛ ነህ እንኳን ቦምብ ወደ አየር አልወረወረህም ስል በጣም ተናደደ። አታይም እንዴ? ይሄ ሁሉ ቁስል በመትረየስ ጥይት እንደሆነ አንዱ በዚህ በኩል ነው የገባው አለ። በቀኝ ትከሻው በኩል ወዳለው ቁስል እያሳየ ይኸውና የወጣው ደግሞ በዚህ በኩል ነው ብሎ በግራ ጭኑ ላይ ያለውን ቁስል አሳየኝ። መከራከሩ ፋይዳ የለውም። መቆሳሰሉ እንዳሰበውና እንደሚያምንበት እንደሆነ ቢሆንለት ኖሮ ቶሎ እንደሚድንም አውቃለሁ። ሰዎች የመግቢያና የመውጫ ቁስሎች ምን እንደሚመስሉ በደንብ ጠንቅቀው ያውቃሉ። ነገር ግን የመግቢያ ቁስል በጀርባቸው ከሆነ ለምሳሌ የእግራቸው መጫሚያ ላይ ታፋቸው ላይ ሆኖ ሳገኘው ከዚያ በኋላ መግቢያና መውጫውን መናገር ያቆማሉ። በዚህ ጊዜ ሲሮጡ ወይም ሲሸሹ ከኋላ የተመቱ መሆናቸውን በፍጹም ሊያምኑልኝ አይችሉም። በሙቀቱና በአፈር ምክንያት እኔ ከማከሜ በፊት ሁሉም ቁስሎች በበሽታ ይለከፋሉ። ባለኝ መሳሪያ ብዙም ማድረግ የምችለው ነገር ስላልነበር ቁስሉን ቀደም በያዘመርፌ እየዋጋው ማከም ባልጀምር ኖሮ እጅን ተታሰረ ነበር የምቆጥረው። ይህ ማለት በቁስሉ ዙሪያ የሚቻለውን ያህል ደም በመርፌ ይወጋል። ይህ ደግሞ በሽታው ከቁስሉ ውጭ ወደ ሌላ ቦታ እንዳይሰራጭ ይረዳል። ደሙም የሚወሰደው ወይ ከበሽተኛው ከራሱ ወይም ከሌላ ሰው ነው። በሽታው ከሰውነት አልፎ ወደ ሰውነት የተሰራጨ ከመሰለኝ ደግሞ ከሰውነት ወደ ላይ ከፍ ብዬ ወደ እጢዎች የሚመላለሰውን ፈሳሽ እዘጋለሁ። በዚህ አሰራር ምክንያት የሚገኘውን ያልተጠበቀ ውጤት ማየት አስደናቂና ደስ የሚያሰኝም ነበር። ከአራት ሰዓታት በኋላ የቁስሉ ዙሪያ ተቆር ያለና ሰማያዊ ባለ ቀለም ይተካና የቁስሉ ዳር የሚገኘው የሰውነት ክፍል ተከድሎ ይደርቃል። ከሁለት ወይም ሶስት ቁስል ህክምና በኋላ መርገፍ ይጀምራል። በተቃራኒው ግን በሞተውና በደረቀው ቦታ ክፍተት እንደሚፈጠር ወይም ደም መፍሰስ እንደሚጀምር እውነት ነው። ነገር ግን ቁስሉ ንጹህ ይሆንና አስቀያሚ ሽታውም ይጠፋል። ቁስሉም በቶሎ ይድናል። ይህ የህክምና ዘዴ ግልጽ ባይሆንም ስራው ግን ቀላል ነበር። 20 ሲሲ ሲሪንጅ ከረጅም መርፌ ጋር ነው የሚያስፈልገው። ደሙ በሲሪንጅ ውስጥ እንደረጋ ሶዲየም ሳይትሬት የሚባል ፈሳሽ ጠብታ ይደረጋል። ከዚያ መርፌ አወጋጉ ልምድና ችሎታ እንደሚጠይቅ ግልጽ ነው። መርፌ ሲወጋ በሚፈጠረው እብጠት ምክንያት ለመጀመሪያዎቹ 10 ደቂቃዎች ህመም ይኖረዋል። ነገር ግን ህክምናው ለበሽተኛው የሚጠቅም መሆኑን የተረዳ ሐኪም ከጩኸቱና ዋይታው ጆሮውን ደፍኖ ይሰራል። በአብዛኛው ጊዜ ማደንዘዣ መስጠቱ አስፈላጊ እንደማይሆን ነው የምረዳው። በአንድ አጋጣሚ እኔው ራሴ ይህንን የደም መርፌ መውሰድ ስለነበረብኝ እንዴት እንደሚያም በቀጥታ አውቃለሁ። ነገር ግን ሰው ሊቋቋመው የማይችል ነገርም አልነበረም። መዝገቤ ስለጠፋብኝ ስንት ሰው በደም መርፌ እንዳከምኩ በትክክል ቁጥሩን መናገር ባልችልም ከ80 በላይ ለመሆናቸው ግን እርግጠኛ ነኝ። ከ10 በታች በሚሆኑት ህክምናው አልሰራም፣ ወይም በተሳሳተ መርፌ አሰጣጥ፣ አለዚያም ደግሞ በሽታው በሰውነታቸው ከቁስሉ አልፎ በመሰራጨቱ ነው። በሽተኞቹ ራሳቸው ይህ የህክምና ዘዴ ጥሩ ነው ብለው ስላመኑ ብዙዎቹ እንዲሰጣቸው ይጠይቁ ነበር። ብዙዎቹ የቆሰሉ ሰዎች የደም መርፌ ይሰጠን ብለው ይጠይቃሉ። በሚጠይቁበት ጊዜ ይህ ህክምና እንደሌላው ህክምና ሁሉ ለሚያስፈልጋቸው ሰዎች ብቻ ነው የሚሰጠው ብዬ የማቀርበው መልስ አያረጋቸውም። በአራተኛው ቀን እንዳባጉና የቆሰሉ አንድ ግራዝማች አመጡልኝ። ጦርነቱ ላይ ሰዎቻቸውን ለማበረታታት አይዞህ እያሉ ሲጮሁ ጥይት በቀጥታ በተከፈተው አፋቸው ውስጥ ገባ። ጉንጮቻቸው፣ ከንፈራቸው፣ ጠቅላላ ፊታቸው አብጧል። መናገርም አይችሉም። አፋቸውን በከፈቱ ቁጥር የሚያጠለውሽ ሽታ ይወጣል። ጥይቱ በቀኝ ጉንጫቸው በኩል ገብቶ በግራ ጉንጫቸው ወጥቷል። ጥይቱ ያለፈበት ቦታ ክፍተት ፈጥሯል። ቁስሉ የድርቀት ምልክት ያሳያል። ምላሳቸው በአግድሙ ተከፍቶ ቆስሏል። ጥርሳቸው ግን አልተነካም። አፋቸውን መጎማመጥ ስለማይችሉ በላዩ መጥፎ ሽታ ያለው ሽፋን የመሰለ ነገር ተጋግሮበታል። ለኔ ወዲያውኑ ግልጽ የሆነልኝ ነገር ግራዝማቹ የመጀመሪያው የደም መርፌ ህክምና የሚደረግላቸው ሰው መሆናቸው ነው። ስለ ህክምናው ቀኝ አዝማቹን ነገርኳቸው። መርፌ ወግቼ በቁስሉና በአካባቢው ባለው ሰውነት ክፍል መካከል ጥሩ የደም መከላከያ ከማበጀቴና በንጹህ መሸፈኛ ጨርቅ ቁስሉን ከመሸፈን ውጭ በዚያ ቀን ይሁን በተከታታይ ቀን ሌላ ያደረግኩት ነገር አልነበረም። ጉንጫቸው ላይ ለነበረው ቁስል ሌላ የተጠቀምኩት ህክምናም አልነበረም። አፋቸው ውስጡ በደንብ ተጠረገ። ምላሳቸው ላይ ያለው ቁስል በደንብ ተጠረገና የምላሱ ቁስል በመርፌ ተሰፋ። ከዚያ በኋላ በጥንቃቄና በትዕግስት አፋቸውን ማጠብ ቻል። ለበሽተኛው የመጀመሪያው ቀን አስቸጋሪ ነበር። ጉንጮቻቸው ከመጠን በላይ አብጠው ነበር። በመርፌ ተሰፋው ምላሳቸውም ህመም ነበረው። መናገር አይችሉም ነበር፣ ግን ቁጣ ከተመላበት አመለካከታቸው እኔ እንደገባኝ ከሆነ እኔን እንደ ትልቅ ጅል ነው ያዩኝ። ከነበራቸው ህመም በተጨማሪ ነካክቼ ሁኔታውን አባብሼዋለሁ ማለት ነው። ለማስረዳትና ለማረጋጋት ያደረግኩት ሙከራ አልተሳካም። በብዙ ምክንያት ሞርፊን የተባለ የህመም መቆጣጠሪያ መድኃኒት ልሰጣቸውም አልደፈርኩም። በሁለተኛው ቀን ጠቅላላ ሁኔታቸው የተሻለ ሆኖ ታየ። ከሳምንታት በኋላ ቁስሉ ሁሉም ዳነ። ይህ ደግሞ ሁላችንንም ያስደሰተ ነገር ነበር። ጉንጮቻቸው ላይ ቀለል ያሉ ሁለት ጠባሳዎች ነበሩ። ነገር ግን ያን የነበረውን ሁኔታ የሚገልጽ ሌላ ምልክት አልነበረም። ንግግራቸውም ሙሉ በሙሉ ተመለሰ። በደም መርፌ በመስጠት ጥሩ ውጤት ካገኘሁባቸው አንዱ ይኸው የቀኝ አዝማቹ ቁስል ነው። ንጉሡ የቆሰሉት በሙሉ በሦስት ደረጃ ተከፍለው እንዲመዘገቡ ትዕዛዝ ሰጥተዋል። ቀለል ያለ ቁስል፣ መካከለኛና ከባድ ቁስል። የመጨረሻዎቹ ማለትም ከባድ የመቁሰል አደጋ የደረሰባቸው ሽልማት አንድ ጊዜ በሚሰጥ ገንዘብ መጠን ወይም ጡረታ ይሰጣቸዋል። ይህንን ደግሞ ሁሉም ወታደሮች ጠንቅቀው ያውቁ ነበር። እንግዲህ ቁስሉ ትንሽ ሲሆን ጩኸቱ ግን ከመጠን በላይና የሚረብሽ ይሆናል። ሐኪም፣ መሞቴ ነው። በጠና ነው የቆሰልኩት። ሊገለኝ ነው። እንዳሻርገኝ እጄን ቁረጠው፣ ጉሮሮዬን ጨምረ ቁረጠው። ተበላሽቻለሁ። ይህን የመሰሉ ጩኸቶች ከጠዋት እስከ ማታ ድረስ ሰማ ነበር። ቀደም ባሉ በኢትዮጵያ በተደረጉ ጦርነቶች የቆሰለ ሰው ወደ ቤቱ እንዲመለስ ይፈቀድለት ነበር። ከቆሰለ ለሱ ጦርነት አበቃ። አሁን ግን ጥብቅ ትዕዛዝ ተሰጥቶ የቆሰሉት በሙሉ እዛው ግንባር ላይ እየታከሙ ሲሻላቸውና ሐኪም መዋጋት ይችላሉ ሲል ወደ ጦር ሜዳ እንዲመለሱ ይደረጋል። አንድ ቀን ከዛዩ ከደጃች አያሌው ጥያቄ መጣ። አንድ ፊት አውራሪ ወደ ቤቱ ተመልሶ ይሆን? ነገር ግን ደጃዝማች ደግሞ ይፈልጉታል። ይህ የተባለው ፊት አውራሪ ብዙ ጣጣ አድርሶብኛል። ቁስሉ ቀለል ያለ ቢሆንም አልዳንም። እንዲህ አይነት ቀለል ያለ ቁስል ባላቸው ሰዎች ላይ ግራ የሚያጋባ ሁኔታ በግማሾቹ ላይ አስተውያለሁ። ቀላሉ ቁስል እንዴት ቶሎ አይድንም ነው ጥያቄው። ትሬሰሩ የሚያደርገውንም ነገር ጠጋብዬ በደንብ ተመለከቱ። ነገር ግን አእምሮዬን በመላምት ሆነ በምርምር መልክ በወጥረውም መልስ ማግኘት አልቻልኩም። ድሬሰሩ ፈጠነ። ፊት አውራሪው ቁስሉን ለረጅም ጊዜ ያላስጠረገ ወይም ያላሳከመ መሆኑን አስታወሰኝ። ወደ ዋሻው ሄጄ ቁስሉን ማየት አለብኝ አልኩ። የተለያዩ ምክንያቶች እያቀረበ እቢ ለማለት ሞከረ። እኔ ግን ድርቅ አልኩ። ቁስሉ የተሸፈነበት ጨርቅ ሲፈታ ቡናማና ግራጫ መልክ ያለው ነገር ከቁስሉ መሃል ተከምሮ አየው። ከስሩ ደግሞ አረንጓዴ ቀለም ያለው መግል መውረድ ጀመረ። ቁስሉ ደግሞ ከነበረው መጠን በአራት እጥፍ ጨምሯል። ቁስልን እየበላ የሚያሰፋ ኬሚካል ያለበት ይመስላል። ምንም መጠየቅም አላስፈለገኝም። የችግሩ መንስኤ ገብቶኛል። ቁስል የሚበላው መድኃኒት ከሆነ ስር ነው የሚዘጋጀው። ስሙን ግን አላውቀውም። ከቅቤና ከማር ጋር አንድ እጅ ከሁለት እጅ በሆነ መንገድ ተለውሶ ሲደረግ ቁስል እንዳይዝን የማድረግ ችሎታ አለው። እነዚህ ወሮበሎች በአፍንጫዬ እየጎተቱ ሲያዞሩ ይሰንብተዋል። ጥያቄው ደግሞ ማን ነው የሚረዳቸው ነው። ለካስ ወጌሻው ነበር። ለእኔ እንኳን እንደ ሥራ ጓደኛ ማለት ነበር። የማላውቀው ሰውም አልነበረም። በፊታውራሪ ነጋሽ እርዳታ ተይዞ እንዲቀመጥ አስደረግኩኝ። ችሎት ቀርቦ ስንሰማ እያንዳንዱን ሰው በዚያ ሁኔታ ለማከም 5-5 ማርትሬዛ ያስከፍል ነበር። የወሰደው ገንዘብ እንዲመለስ ተደረገና ሶስት ሰዎች ዋስጠርቶ ሁለተኛ ካምፕ ውስጥ ፊቱን እንዳያሳይ ተደረገ። ሌሎች በጠና የቆሰሉ የሞቱም ብዙ ነበሩ። አገጫቸው በትንትኑ የወጣ ፊታቸው መለየት እስከሚያቀድረስ የቆሰለባቸው ምንም መሳሪያ ስላልነበረኝ ያላማራጭ እኔ ራሴ እጅና እግራቸውን የቆረጥኩባቸውንም ይጨምራል። እንደነዚህ አይነት ቁስለኞች ሳይ ይህን ሁሉ ጉዳት ባደረሱ ሰዎች ላይ ምርር ያለ የጥላቻ ስሜት ይፈጥርብኛል። ስልጣኔ ነው ተብሎ ንብረት ለመዝረፍ ጥማት ያለበት ጉልበተኛ ደካማውን የሚያጠቃ ከሆነ በዱር እንስሳት ይህን አይነት ሁኔታ አይደለም ወይ የምናየው? ብዙ የቆሰሉ ሰዎችን አየሁ። አብዛኞቹ እጅና እግራቸውን አጥተዋል። እነዚህ ሰዎች የተገኘባቸው ወንጀል ቢኖር አባት አገራቸውን ለመከላከል መሞከራቸው ብቻ ነው። ታዲያ ይህ በራሱ ድል አደረግን ተብሎ ሲጨፈር አንድ ጠብታ ቅሬታ ወይም ቁስል መፍጠር አልነበረበትም? በመጣው በሁለተኛው ቀን የፊታውራሪ ነጋሽ ልጅ ሞተ። ሽማግሌው ስሜታቸውን በምንም መንገድ አላሳዩም። እንደገናም ጀግና ሰው መሆናቸውን አስመሰከሩ። ደህና ሁን ልጄ፣ አሁኑኑ እኔ እከተልሃለሁ ነበር ቃላቸው፣ ያረፈውን የልጃቸውን ቅንድብ እየሳሙ። እኔም በዚህ አምልኮና ህሊናን በሚፈትሽ ሰዓት ተካፋይ ነበርኩ። ምዕራፍ 13 የአፍጋጋ ጦርነት። በንደምባጉና በተደረገው ድርጊት ጠላት በንዴት የተቃጠለ ይመስላል። ከጠዋት እስከ ማታ ትላልቅ ባለ ሶስት ሞተር ቦምብ ጣይ አውሮፕላኖች ራስ ምሩና ደጃች አያሌው ያሉበት ካምፕ ላይ ሲያንዣብቡ ይውላሉ። ትልቅና ትንንሽ ቦምቦች የተገኘው ቦታ ላይ ሁሉ ይጣሉ ነበር። እኛም ከፍንዳታው ድምፅ ጋር ተላምደናል። ጉዳቱ መጠነኛ ነው የነበረው፣ ምክንያቱም ጦሩ በ20 ኪሎ ሜትር ካሬ ስፋት በየቦታው ተሰራጭቶ በየዋሻውና በየጉድጓዱ ተደብቆ ስለነበር ነው። በገበሬው ቤት ያሳለፍኳቸው ቀናቶች በሙሉ ነርፍ የሚሰቀጥጡ ነበሩ። ረጅም ጊዜ በኋላ አሁን ረጋ ባለ መንፈስ ሆኜ ሳስበው እንዴት አድርገን እንደዚያ ያለ አእምሮ የሚበጠብጥን ነገር እንደተቋቋም ነው ሊገባኝ አይችልም። ቦምቦች ቀረብ ባለ ቦታ ሲፈነዱ ወደ አዘጋጀሁት መጠለያ እየተፏቀቁ ገባለሁ። መጠለያዬም በእቃዎች በፍራሽና በኮርቻ መካከል ነበር። በዚህ መንገድ ትንሽ ደህንነት ይሰማኝ ነበር። የድሪሰሩ የፈጠነ ነገር ግን የባሰ ነበር። ደብረ አባይ ያለ ቦምብ ሲወርድ ስላየ አውሮፕላን በጮኸ ቁጥር አርፎ መቀመጥ አይችልም ነበር። ሳያስበው እየሮጠ አውሮፕላኑ ወዴት እንደሚሄድ ለማየት ይወጣና ዶክተር እየመጣች ነው ይላል። ፈጠነ ሲፈራ በእንግሊዝኛ መናገር ነው የሚቀናው። ደግሞ እየሮጠ ተመልሶ ይገባል። እኔም ድምፁን አጥፍቶ መጠለያ ውስጥ አጠገቤ እንዲጋደም ትእዛዝ እሰጠዋለሁ። እንደ ውሻ ነው የሚታዘዘው። ነገር ግን ወዲያው ተነስቶ ደግሞ መልሶ ይወጣል። እሱን አርፎ እንዲቀመጥና ዝም እንዲል ማድረግ አይቻልም። በእንግሊዝኛ ዶክተር፣ አናታችን ላይ ናት። እርግጠኛ ነኝ የመጨረሻ ቀናችን ነው። ምን ማድረግ ይሻለናል? ማበረታታት ሆነ መገሰጽ ወይም መቅጣት ሊያቆመው የሚችል ነገር አይደለም። ተስፋ ቢስ የሚያደርገውን እንዲቀጥል መተው ይበጃል። አንዳንድ ጊዜ ደግሞ እንደ ተጋደምኩ በሳቅ እንፈራፈራለሁ። የሚያደርገውን ነገር ማየት የሚያስቅ ነበር። ግማሽ ሰውነቱን ከበሩ ውጭ አድርጎ የአውሮፕላን እንቅስቃሴ ለመመልከት፣ አንገቱን ግን ወደ በሩ ወደ ኋላ አጣሞ መሬት ላይ ይተኛል። እኔም በሆን በጣም ሲበዛብኝ አንዳንድ ጊዜ እየዳ ወደ ሜዳ ወጥቼ በረጅም ሳሮች ውስጥ ተደብቃለሁ። ፈጠንና ሌሎች ድሬሰሮችም እኔን ተከትለው ይወጣሉ። ንጹህ የሚነፍሰው አየርና የፀሐይ ሙቀት አእምሮዬን ያረጋጋዋል። ድንገት ጎጆ ቢመጣ ደግሞ ጎጆ ውስጥ እንዳለን አለመቀበሩም ሌላ ማረጋጊያ ጭምር ነው። አውሮፕላኖቹ ሲሄዱ ተመልሰን ጤነኛ ሰዎች እንመስላለን፣ ግን እስከሚቀጥለው ጊዜ ድረስ ነው። ሌሎች ጉዳዮችና ሥራ ጊዜያችን ስለሚወስዱልን ሳቅና ጨዋታችን እንደተጠበቀ እንዲቆይ ያድርገውልናል። ከመጠን በላይ የሆኑ ንብረቶችና ሌሎች ዕቃዎችም በእንዳባጉና ጦርነት ተገኝተዋል። የተለያዩ አይነት ዕቃዎች በየዋሻው ውስጥ ተደርድረዋል። የፍራፍሬ ጭማቂ ጠርሙሶች፣ ዱቄት፣ ስኳር፣ የሬዲዮ ክፍሎች፣ መድኃኒቶች፣ ወይን በጠርሙስ፣ ዘይት፣ ቅቤ፣ መሳሪያዎች፣ ጥጥ፣ የተጠበሰ ዳቦ በሳጥን፣ የአልጋ ልብስ፣ የስፓኒሽ ኮፍያዎች፣ አልጋ፣ ጋዜጣ፣ ብሎኖች፣ ልብሶች፣ መጽሐፍ በየዋሻው ተከምረዋል። በተጨማሪም 2 አዳዲስ ግራማፎኖች፣ 3 ታይፕ መጻፊያዎችና 30 የፎቶ ካሜራዎችም ነበሩ። ወታደሮች በመጀመሪያ ማወቅ የፈለጉት ነገር ምግቦቹ መርዝነት አላቸው ወይም መበላት የሚችሉ መሆኑን ነው። እኔ እንድቀምስላቸውና እንዳረጋግጥላቸው ይፈልጋሉ። ተቀመስኩ ደግሞ ከምግቡ ባለ ንብረት ፊት መሆን አለበት። ወዲያውኑ ላረጋግጥላቸው እችል ነበር። ምክንያቱም ጣሊያኖቹ እስከ መጨረሻው ሰዓት ድረስ ምግቦቹን ይጠቀሙ እንደነበርና ሲለቁም በችኮላ ለቀው ስለወጡ ነው። ለማንኛውም ግን ማረጋገጥ ብለን አንዱን አህያ ከዱቄቱ ከስኳሩና ከተጠበሰው ዳቦ እንዲበላ አደረግን። አህያው ምንም አልሆነም። ወታደሮችም ተረጋጉ። ከተሸጉት ምግቦች መካከል ወታደሮች የፈለጉት ሳርዲኑን ብቻ ይመስላል። ሌሎቹን ለምሳሌ ሳልመን፣ የአሳ ዝርያ፣ ስጋ፣ የተለያዩ ፍራፍሬዎች፣ ሎብስተር፣ ማርማላት የመሳሰሉትን ለድካሜ ዋጋ የምችለውን ያህል መውሰድ ቻልኩ። የቀረው ወደ 1000 የሚሆን ጣሳ ለሽያጭ እንዲቀመጥ ሆነ። እነዚህ ነገሮች ዋጋቸው ምን ያህል እንደሆነ ስለማያውቁ ወደ ሐኪሙ እየመጡ ዋጋውን እንዲነግራቸው ይጠይቁ ነበር። አሁን መሸጥ መግዛትና እርስ በራሳቸው መነገድ ጀምረዋል። እዚህ ቦታም ቢሆን ሌላ ቦታ እንደሚደረገው ሁሉ የዕቃ ዋጋ እንደ ተፈላጊነቱና እንደ ጥራቱ ነው። አንዳንድ በጣም የሚፈለጉ ዕቃዎች በመጠኑ ነው የተገኙት። በተቃራኒው ደግሞ የማይፈለጉ ዕቃዎች በብዛት አሉ። በፍጹም አዲስ የሆነ ግራማፎን Master's Voice የሚባል ስም ያለው ከሶስት ሸክላዎች ጋር ዋጋው በአራት ማስትሬዛ ተመንኩት። ታይፕ መጻፊያዎች ያን ያህል ጥቅምም አልነበራቸውም። ትልቅ ታይፕ መጻፊያ በሶስት ማስትሬዛ ገዛው። የኋላ ኋላ የዋጋዎችን ዝርዝር በጽሑፍ አዘጋጀው። አለዚያ እረፍት የለኝም። አንድ ቀን አንድ ወታደር ወረቀቶች ይዞ መጣና የምገዛው ከሆነ ጠየቀኝ። አዎ፣ በእርግጥ ዋጋውን ከፍ ካላደረገ በስተቀር እገዛለሁ። ሰውየው ለ8 1000 የጣሊያን ግሬኖቶች 50 ማስትሬዛ ጠየቀ። ከሌሎች ከተዘረፉ ንብረቶች ጋር የጥረት ካዝና ተገኝቷል። በውስጡም ብዛት ያለው የጣሊያን ሊሬ ተገኝቶበታል። እነዚህን በደንብ የተሳሉና የተዘጋጁ ወረቀቶች እውነተኛ ዋጋቸውን እስኪያውቁ ድረስ ብዙ ቀን ወሰደባቸው። በመጀመሪያ ዝም ብለው በየሜዳው እየጣሉ ለነፋስ ይበትኗቸውም ነበር። በኋላ ግን ትግራይ ውስጥ ባልደረበት ጊዜ በሙሉ በእነዚህ ወረቀቶች ሞቅ ያለ መገበያየት ነበረ። በእኔ ግምት ወደ ግማሽ ሚሊዮን የሚሆን ሊሬ በዚሁ ገበያ ሲዘዋወር ነበር። ወታደሮችም በጦርነቱ ለዘረፉት ወይም ለያዙት ነገር በሙሉ እንዲከፈላቸው ፈለጉ። ለመድኃኒቶች፣ ለቁስል መጠቅለያ ጨርቆች፣ መሳሪያዎች ጭምር። ስለዚህ ተጨጫ ያለው ገንዘብ እንዲሰጡኝ ጠየቁ። ሳቸው 200 ማክትሬዛ ላኩልኝና ላገኘዋቸው ቃዎች መብሻ ተከፋፈለ። የነበረኝ የመድኃኒትና መሳሪያዎች መጠን ሲጨምር ሳይ ደስታዬ ከልክ ያለፈ ነበር። አሁን ያለኝ የመድኃኒትና መሳሪያ መጠን ለወራት ያህል እንደሚያዳርሰኝ ነው። ነገር ግን ሁሉም አልነበረም። ምክንያቱም ኤተር ለማደንዘዣ የሚሰጥ የሚባል መድኃኒት 1 ኪሎ ብቻ ነው የነበረኝ። ራሴን ደግሞ የዚህ መድኃኒት እጥረት ቢኖርም በቁስል አካባቢ በሚሰጥ ማደንዘዣ እጠቀማለሁ ብዬ አረጋጋሁ። ኢትዮጵያውያን ደግሞ ህመም የመቋቋም ችሎታ ስላላቸው ለቀላል ቀዶ ጥገና ህክምና ስራ ማደንዘዣ አይፈልጉም ነበር። እጨቻያሌው ገንዘብ ሲልኩልኝ ጣሊያኖቹ መሃል አገሩን በቦምብ መደብደብ እንደጀመሩ አስታውቀውኛል። የደብረ አባይ ገዳም ከነሚያምረው ቤተ ክርስቲያኑ አመድ ሆኗል። በየሁለቱ ቀን ዳባት ባየር ይደበደብ ነበር። አሁን እርሻውን ሰፈሩንና መንገዶችን በቦምብ ይደበድቡ ጀመር። በጸለም አንድ ትንሽ ልጅ ያልፈነዳ ቦምብ አግኝቶ ጓደኞቹን ጠርቶ ይህ አስቀያሚ ነገር ነው፣ አባቶቻችንን የሚገድል ኑ እንደብድበው በማለት ባለማወቃቸው በንዴት በድንጋይ እስኪፈነዳ ድረስ ደበደቡት። እንግዲህ እነዚህ ንጹሕ ትንንሽ ፍጥረቶችም የወራሪው መጥፎ መሳሪያ ሰለባ ሆነዋል። በተጨማሪ ደግሞ 3 ፊት አውራሪዎች ማለትም ተሻገር፣ ገሰሰና ሽማግሌው ሳይሆኑ ነጋሽ ከበለሳ ወደ ግንባር ጦር ወደ አፍጋጋ እንዲሄዱ መታዘዛቸውን ሰማው። አፍጋጋ ወደ አክሱም ወደሚወስደው መንገድ ማለት ያበር ነው። የሚገኘውም በተከዜና በእንዳ ስላሴ የጠላት ምሽግ መሃል ባለ ቦታ ነው። እንግዲህ ጣሊያኖቹ ጥቃት ቢጀምሩ የመጀመሪያውን ጥቃት ሊቀበሉ ነው። የፈለገው አመቺ ሁኔታና አጋጣሚ ቢፈጠርም ምንም አይነት ጥቃት እንዳይሰነዝሩ ተከልክለዋል። ራስ እምሩና ደጃዝማች ስለወታደሮቻቸው አቀማመጥ የተስማሙ መሆናቸውንም ሰማው። የራስ እምሩ ሰዎች ወደ አክሱም በሚወስደው መንገድ በምዕራብ በኩል እንዲቆዩ፣ የደጃች አያሌው ሰዎች ደግሞ በምስራቅ በኩል እንዲሆኑ ሆኗል። በዚህ መንገድ ጥላቻ ስሜት እንዳይፈጠርና በሁለቱ ሰራዊት በኩል የማይሆን ክርክር እንዳይጀመር ነው። አንድ ቀን ፀሐይ ሳትወጣ በሽተኞች አይቼ ወደ ቤቴ ስመለስ 3 የጣሊያን ቦምብ ጣይ አውሮፕላኖች ድንገት አየሁ። የገረመኝ ነገር ደግሞ ከአንደኛው አውሮፕላን ትልቅ ነገር ወደ መሬት ሲጣል ቀስተ ደመና በመሰለ ህብረ ቀለም ተከትሎ በሚያቋጭ ድምፅ መሬት ላይ ወደቀ። ወዲያውኑ ሰምተነው የማናቀው አይነት የፍንዳታ ድምፅ 3 ጊዜ ሰማን። ሌሎቹ 2 አውሮፕላኖች ተመሳሳይ ቦምብ ጣሉ። እኔ እንዳየሁት ሁሉ ድሬሰሮቹም አይተዋል። እኔም ይህ አዲስ ነገር ምን ይሆን ብዬ አሰብኩ። የራሴ ጥርጣሬ የነበረኝ ግን እርግጠኛ አልነበርኩም። ልክ አውሮፕላኖቹ እንደሄዱ ቦምብ ወደ ጣለበት አቅጣጫ ሮጥን። የወደቀው ከእኛ ቦታ 300 ሜትር ርቆ ከሚገኝ ትልቅ የእርሻ ቦታ ነው። ልክ ከቦታው ለመድረስ ሲሶ መንገድ ሲቀረኝ ድንገት እንግዳ የሆነ የነጭ ሽንኩርት ወይም የሰናፍጭ ሽታ አሸተተኝ። የትኛው እንደሆነ መለየት አልችልም። ለማንኛውም ግምቴ ልክ ነበር፣ የጋዝ ቦምቦች ነበሩ። መርዝ መርዝ እያሉ ሰዎች እየጮሁ ከሜዳው እየሮጡ ይወጡ ጀመር። እኔም ዞሬ መሮጥ ጀመርኩ። የነበረኝ የመርዝ ጋዝ መከላከያ ጭንብል ቤቴ ውስጥ ግድግዳው ላይ እንደተንጠለጠለ ነበር። አንድ የጋዝ ቦምብ ብቻ ነው መሃል እርሻው ላይ የወደቀው። ሌሎች 2 ራቅ ብሎ ሜዳው ላይ ከእርሻው ማዶ ነው የወደቁት። በውጤቱ ሰባት ሰዎች ሲሞቱ ዘጠኝ ቆስለዋል። ሁሉም የሞቱት የሴት አገልጋዮች ነበሩ። አንድ ቤት ውስጥ ሆነው እህል እየፈጩ ዳቦ ይጋግሩ ነበር። የመርዝ ጭሱ በክፍቱ በር በኩል በበቂ መጠን ገብቶ ሳምባቸውን በጥቂት ደቂቃዎች ውስጥ አቃጥሎታል። ከቆሰሉት መሃል ደግሞ ሁለት አይነ ስውር ሆነዋል። አንዱ ገና የ14 ዓመት ልጅ ነበር። በፍንጣሪውና በመርዝ ጋዙ በትክትክ ብሎ ቆስሎ ስለነበር ከሳምንት በኋላ ሞተ። የቀሩት የቆሰሉት ስድስቱ ቆይተው አገግመዋል። ማስታወሻ መያዣዬ ጠፍቶብኝ ሊቀር ነበር። ነገር ግን ከዚህ ድርጊት ከሁለት ቀን በኋላ አገኘሁት። ቀኑን ሳየው የመርዝ ቦምብ የጣሊያኖች የገና ስጦታ ነበር። ቦምቦችን የጣሉት የገና ዋዜማ ዕለት ነው። እኔም ትልቁ በዓላችን መምጣቱ ትዝም አላለኝም ነበር። የአበሾች ገና ከአውሮፓውያን ገና 14 ቀን ዘግይቶ ስለሚከበር እኔም አብሬ በዛው ቀን ባከብ ይሻለኛል ብዬ ወሰንኩ። አውሮፓውያን ገና የቀን ዕለት ጠዋቱኑ ፊታውራሪ ተሻገር የተላከ ደብዳቤ ደረሰኝ። የጣሊያን ሬጅመንት አክሱምን ለቆ ወደ አፍጋጋ እየሄደ ነው። ውጊያ የማይቀር ነገር ነው። ስለዚህ ሁለት ድሬሰሮች ከመሳሪያና ቁስል ማከሚያ ቁሳቁስ ጋር በአስቸኳይ እንድልክ ጠየቁኝ። እኔም ወዲያውኑ ሁለት በቅሎ ጭነት ሙሉ ጓዝ አዘጋጀው። ነገር ግን መንገድ ወዲያውኑ መጀመር አልቻልንም። ምክንያቱም ሁለት አውሮፕላኖች በእኛና በእንዳ ስላሴ መሃል ባለው ሜዳ ላይ እያንዣበቡ ነበር። ተደራቢ ወይም ተጨማሪ ኃይል እንዳይሻገር እየከለከሉ እንደነበር ግልጽ ነበር። ሆኖም ከአፍጋጋ በኩል ምንም አይነት የተኩስ ድምፅ ገና አልሰማንም። እያቅማሙ ሁለቱ ድሬሰሮች አውሮፕላኖቹ ከሄዱ ከአንድ ሰዓት በኋላ ሄዱ። ይህ ሁሉ ሲሆን ሽማግሌው ፊታውራሪ ነጋሽ የተረፋቸውን ጦር አሰባስበው ድንገት የሚፈለጉ ከሆነ በማለት የዘንባባ ዛፎች ጫካ ውስጥ ሆነው ይጠባበቃሉ። የወታደሮች የውጊያ ፍላጎት ምንም አልቀነሰም። ከምንጊዜም በላይ ያቅራሩና ይፎክሩ ነበር። ከቀኑ 7 ሰዓት የተኩስ ድምፅ ይሰማ ጀመር። ከጥቂት ደቂቃዎች በኋላ ተከታታይ የተኩስ ድምፅ መስማት ቀጠለ። ውጊያው በሙሉ ኃይል እየተካሄደ ነው። በሩቅ መነጽር ስመለከት የእኛ ሰዎች በድንጋዮችና በዛፎች ጀርባ አድፍጠዋል። ነገር ግን ሲተኩሱ ፑፍ እያለ ወደ ሰማይ የሚወጣውን ጭሳይ በሚያሳዝን ሁኔታ አብዛኛው ጦር የያዘው መሳሪያ ያለፈበት አሮጌ ሞዴል መሆኑ ትዝ አለኝ። እንዲያውም በጭሱ ምክንያት የጠላት ኢላማ እንዲሆኑ ነው ያደረጋቸው። አልፎ አልፎ ወታደሮች በቡድን እየዘለሉ ወደፊት ሲሮጡ ይታያል፣ ወይም የተለማመዱትን የከበባ ዘዴ ይሞክራሉ። ሆኖም በየጊዜው ወደ ኋላ እንዲያፈገፍጉ ይገደዳሉ። ጠላትን ማየት አልቻልኩም፣ ምክንያቱም ቆየሳ ጋራ ጀርባ ተከልለው ነበር። ብዙ ሰዓታት አለፉ። ከፊታውራሪ ተሻገር የተላከ ትንፋሽ የሚያጥረው ሰው እየሮጠ መጣ። የተላኩት ድሬሰሮች አልደረሱም ብሎ ነገረኝ። መልክተኛውም ድሬሰሮቹን ከወንዙ ባሻገር ከሜዳው ሳይደርሱ ዛፍ ስር ተቀምጠው ያያቸው መሆኑን ጠቆመኝ። የተረገሙ ፈሪዎች ሕይወታቸውን ለማዳን ኃላፊነታቸውን ዘንግተዋል። 10 ሰዎች ያሉበት አጃቢ ከፊታውራሪ ነጋሽ መጣልንና መንገድ ጀመር። ብዙ ኪሎ ሜትሮች ተጉዘን ከወንዙ ማዶ እንደደረስ አስፈሪ የሆነ የአውሮፕላን ድምፅና ፈንጂ መስማት ጀመር። በደንብ ለማየት ጋራ ላይ ወጣን። አንድ ባንድ እየተከታተለ ያዋራጭ ሽቅብ እንደ ምሰሶ ወደ ላይ ትጉልል ይልና ወዲያውኑ በየአቅጣጫው ሲፈነጣጠር እናያለን። 27 አውሮፕላኖች በዙሪያው እያንዣበቡ በየቦታው ድምሰሳና ጥፋት ያስፋፋሉ። በተጨማሪ የእኛ የቀዳሚው ጦር ስንቅና ትጥቅ ክፍል ሰዎች በሜዳው ሲሮጡ አየሁ። በአውሮፕላኖቹ ጥቃት እየደረሰባቸው ነበር። ውጊያው ጨበጣ ስለነበር ራሳቸውን ሰዎች ጋር ለመጉዳት አብራሪዎቹ ውጊያ ቦታ ላይ ቦምብ መጣል አልደፈሩም። እዚህ ሁኔታ ውጊያ ቦታ ደፈት ቦታ መቀጠል አልተቻለም። ከዛፉ ስር ያገኘዋቸው ድሬሰሮች ለራሳቸው መጠለያ እንዲፈልጉና ጓዙንም እንዲጠብቁ ትዕዛዝ ተሰጣቸው። ለነጃቢዎች ባየነው ነገር ፈዘን ጋራው ላይ ባሉ ቁጥቋጦች ስር ቆም አሁን ወደ ማለፊያው በር በመሄድ ቦታ እየያዘ ያለው የጠላት ጦር ማየት ቻል። ኢትዮጵያውያን ደግሞ በእልክ መቋቋም ጀመሩ። አንድ ቡድን ጣሊያኖችን ከጀርባ ለማጥቃት ወደ ቆየት ሳር ተራራ ሲገሰግስ በብዙ የጣሊያን አውሮፕላኖች ታየ። ያም ሆኖ ተበታትኖ ግፊቱን ቀጠለ። ኢትዮጵያውያኑ መሪ እንደጎደላቸው ማየት ይችላሉ። በጭራሽ መሪ ያለ አይመስልም። በመቶ በመቶ ሰዎች ያሉባቸው ቡድኖች ከያቅጣጫው ይተራመሳሉ። ብዙ ጊዜም እርስ በርሳቸው ይተላለፉ ነበር። በሌላ በኩል ጣሊያኖቹ ያለማቋረጥ ወደፊት ይገፋሉ። ተፋላሚዎቻቸው ኢትዮጵያውያኑ ጣሊያኖቹን ከጀርባ ለመክበብና ለማጥቃት መንገዱን ከፍተውላቸው ይሄዱ ይመስላል። የታክቲክ ጠላትን ያሳሰበው ይመስላል። ነገር ግን የኛ ሰዎች ለረጅም ጊዜ ውጊያውን መቀጠል ይችላሉ? አውሮፕላን በላያችን ላይ አለፈና ቁልቁል ወርዶ ከኛ የኪሎ ሜትር ርቀት ላይ ያረፈ። ገና ሞተሩ ሳይቆም ሶስት ሰዎች ዘለው ወጡና ወደ ምስራቅ አቅጣጫ መሮጥ ጀመሩ። ወዲያውኑ ሌላ አውሮፕላን በላያቸው ላይ ከነፈ። ነገር ግን በራሱ እንደ እንዝርት መሽከርከር ጀመረና በአፍንጫው ተከሰከሰና ተገልብጦ በጀርባው እንደወደቀ በእሳት መያያዝ ጀመረ። ይህ ሁሉ በጥቂት ሰከንዶች ውስጥ ነው የሆነው። ገና ምንም ቃል ሳልተነፍስ የኔ አጃቢዎች የሚሮጡትን ጣሊያኖች ለመያዝ ወደ ሜዳው መሮጥ ጀምረዋል። እነሱን ያዩ ሌሎች ደግሞ ተከተሏቸው። የጣሊያን አውሮፕላኖች አሳዳጆችን ለመግታት በመሞከር አውቶማቲክ መሳሪያ በቅርብ ተጠግተው ይተኩሱና ቦምብ ይጥሉም ነበር። በማለፊያው በር ላይ ያለው የጣሊያን አዛዥ ሶስቱ ጓዶቹ ያሉበትን አደጋ ይመለከት ነበር። ፕሮግራማችን በዚሁ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና አምሹ።